voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 16 2013 ዓ.ም ተመረጽ ዝግጅታችን ጀመረ። አቃቤ ሕግ በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ በተዘረዘሩ በ62 ሰዎች ላይ ክስ መሰረተ። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ወላጆች ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቀሱ።
ለመድኃኒዓለም ልጆቻችን እንስጡን፣ በችግር ያሳደግናቸው ልጆቻችን ልጆች ለማሳደግ ስንት መስዋዕትነት ከፍለናል። አሁን ሁሉ ምን አቀረ? ልጆቹ እስክሪብቶና ወረቀት ነው ይዘው የሄዱት። እስክሪብቶና ወረቀት እና መንግስት ሲወጣ ወታደሩ ሲያወጣ ልጆቻችን ማውጣት ሲገባው እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላችሁ?
እነዚህንና ሌሎች ዘገባዎችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስተልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅት ታዬ ነኝ። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪዎች ወላጆች የተባበሩት መንግስታት ድርጅትን ወቅሰዋል። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉ ጠይቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የአፍሪካ ሀገሮች ለኮቪድ-19 ክትባት ዝግጅታቸውን እንዲያጠናክሩ የዓለም የጤና ድርጅት ጥሪ አቀረበ። ጥሪው የቀረበው በሚሊዮኖች የሚቆጠሩ ክትባቶች ወደ አህጉሪቱ የሚገቡ መሆኑን መሰረት በማድረግ እንደሆነ ተገልጿል። በሚቀጥሉት ሳምንታት ከዩናይትድ ስቴትስ እና ከአውሮፓ ቁጥሩ ወደ 60 ሚሊዮን የሚጠጋ ክትባት አፍሪካ እንደሚደርስ ተገልጿል። አፍሪካ ውስጥ ከ6.2 ሚሊዮን በላይ ሰዎች ለኮሮና ቫይረስ እንደተጋለጡና ከ159 ሺህ የሚበልጡ ደግሞ ለህልፈት እንደተዳረጉ የዓለሙ የጤና ድርጅት አስታውቋል። ዝርዝሩን የያዘው ዘገባ በመጽሔት ክፍለ ጊዜ ይቀርባል። ኢትዮጵያ ውስጥ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር እስከ ትናንት 2,155,657 መድረሱን የጤና ሚኒስቴር የትናንት ዕለታዊ የወረርሽኙ ይዞታ ሰንጠረዥ ያመለክታል። በኮሮና ቫይረስ የተያዙት ሰዎች ብዛት ደግሞ እስከ ትናንት በነበረው ጊዜ 278,105 የነበረ ሲሆን ከዚያ ውስጥ 262,692 ያገገሙ መሆናቸውንና አሁንም በቫይረሱ እንደታመሙ ያሉት 11,045 መሆናቸውን ሰንጠረዡ ያሳያል። በሀገሪቱ በኮቪድ-19 ምክንያት ለህልፈት የተዳረጉ ሰዎች ቁጥር ደግሞ 4,363 መግባቱን ነው የሚኒስቴር መስሪያ ቤቱ ዕለታዊ መረጃ የሚያሳየው። የኮቪድ-19 በሽታን ከሚያስከትሉት የኮሮና ቫይረስ አይነቶች መካከል አንዱ የሆነው የዴልታው ዝርያ እስካሁን ከታወቁት ከፍተኛ ፍጥነት ባለው መጠን የሚተላለፉ የመተንፈሻ አካላትን የሚያጠቁ ቫይረሶች መካከል አንዱ ነው ሲሉ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ዋና ዳይሬክተር ዶክተር ሮሼል ዋለንስኪ ተናገሩ። እኔም በሙያዬ ባሳለፍኳቸው 20 አመታት ውስጥ ካጋጠሙኝ እጅግ ተላላፊ ቫይረሶች መካከል አንዱ ነው ሲሉ ማክለዋል። ትናንት ሐሙስ ዶክተር ዋሊንስኪ እና ሌሎችም ባለስልጣናት ህዝቡ የኮቪድ-19 ክትባቱን በመከተብ ራሱን ከዚህ እጅግ ተላላፊ ቫይረስ እንዲጠብቅና እንዳይስፋፋ እንዲረዳ ተማጽኖ አቅርበዋል። ይበዚህ እንዳለ ባለም አቀፍ የኮቪድ-19 ወረርሽኝ ምክንያት ለአንድ አመት እንዲዘገይ ተደርጎ የነበረው የቶኪዮ ኦሊምፒክስ ዛሬ አነስ ባለ ነገር ግን በደመቀ ስነ ስርዓት ተከፍቷል። በቶኪዮ ኦሊምፒክ ስታዲየም የመክፈቻው ስነ ስርዓት ለኮቪድ-19 ጥንቃቄ ሲባል ወደ 900 የሚሆኑ ተጋባዥ እንግዶችና ባለስልጣናት ብቻ በታደሙበት ነው የተካሄደው። ባንድነት ስሜት የተሳሰረነን ዩናይትድ ባይ ኢሞሽንስ በሚል መሪ ቃል የተከናወነው የመክፈቻው ስነ ስርዓት በኦሊምፒክ ታሪክ እጅግ የተለየ የሆነውን የዘንድሮውን ዝግጅት ከቀደሙት ጋር ከሚያመሳስሉት ውስን ድባቦች መካከል ይጠቀሳል። ለቀደሙት ሁሉ የዛሬው መክፈቻ ስነ ስርዓትም ርችቶች ተተኩሰውበታል፣ ድሮኖች በረዋል፣ የሙዚቃ ድግሶችና የችቦ ማብራት ስነ ስርዓትም ተከናውኗል። አትሌቶች ከቀድሞው ባነሰ ቁጥር የየሀገሮቻቸውን ባንዲራ በማውለብለብ ማህበራዊ መራራቅን በተጠበቀ መንገድ በሰልፍ እንዲያልፉ በተደረገበት ዝግጅት በመክፈቻ ስነ ስርዓቱ የሚገኙት ሰዎች በሙሉ ቢያንስ በአንድ ወይም ከተቻለ በሁለት ሜትር እንዲራራቁና ያፍና ያፍንጫ መሸፈኛም እንዳያወልቁ መመሪያ መሰጠቱን ያዘጋጁ ኮሚቴ ባለስልጣናት አስታውቀዋል። አብዛኛው የጃፓን ህዝብ የኦሊምፒክስ ዝግጅቱ አሁንም እያሽቆለቆለ ያለውን የሀገሪቱን የኮቪድ-19 ይዞታ ያባብሰዋል በማለት የውድድሩን መካሄድ ተቃውመዋል። ትናንት ብቻ ቶኪዮ ውስጥ 2000 አዲስ የቫይረሱ ተያዦች እንደተገኙ ነው የተገለጸው። የአሃዝ አስቸኳይ ጊዜ አዋጅ ስር ባለችው በቶኪዮ ባለፉት 6 ወራት በአንድ ቀን ከተገኙት ተጋላጮች ቁጥር ትልቁ መሆኑ ታውቋል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዲፕሎማቶችንና በውድድሩ የሚካፈሉ አሜሪካውያን አትሌቶችን በመምራት ወደ ቶኪዮ ተጉዘዋል። የመክፈቻውን ስነ ስርዓት የተመለከተ ዘገባ በመጽሔት ክፍለ ጊዜ አካተናል። በሌላ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓለም ዙሪያ ጦርነት ላይ የሚገኙ ወገኖች በሙሉ በመጪዎቹ የኦሊምፒክና የአካል ጉዳተኞች ፓራሊምፒክ ውድድር ወቅት የተለመደውን የተኩስ አቁም እንዲያደርጉ ውድድሮቹ ካበቁም በኋላ ተኩስ አቁሙን ለመቀጠልና ዘላቂ ሰላምም ለመመስረት በቁርጠኝነት እንዲሰሩ ተማጽኖ አቀረቡ። ጸሐፊው ትናንት ሐሙስ በቪዲዮ ባስተላለፉት መልእክታቸው ከዓለም ዙሪያ በውድድሩ የሚሳተፉት አትሌቶች ኮቪድ-19 ወረርሽኝ መካከል እጅግ የከበዱ መሰናክሎችን አልፈው ከዚህ የደረሱ ናቸው ካሉ በኋላ እኛም በዓለማችን ላይ ሰላምን ለማስፈን በተመሳሳይ ጥንካሬና ትብብር መስራት ይኖርብናል ሲሉ ተማጽነዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። 238 አፍሪካውያን ወንዶች ስደተኞች ከሞሮኮ ጋር በሚያዋስነው የድንበር አጥር ዘለው መሊላ የምትባለው የስፔን ራስ ገዝ ክፍለ ሀገር መግባታቸውን የስፔን ባለስልጣናት ተናገሩ። ከተለያዩ የአፍሪካ ሀገሮች ድህነትና ሁከትን ጨምሮ በተለያዩ ምክንያቶች ቀያቸውን ጥለው የወጡ ስደተኞች በየጊዜው ሞሮኮና መሊላን በሚለየው 12 ኪሎ ሜትር ርዝማኔ ባለው ድንበር ለመግባት እንደሚሞክሩ ዜናው አውስቷል። ትናንትና አቋርጠው የገቡት ስደተኞች ባለፉት ቅርብ ወራት ከታየው የገዘፈ ቁጥር ያላቸው እንደሆኑ ነው የተመለከተው። 300 የሚሆኑት አፍሪካውያን ወንዶች የድንበር አጥሩን መወጣጫዎች ተጠቅመው በመውጣት ዘለው መግባታቸውን የስፔን ባለስልጣናት ገልጸው በዚሁ ወቅት ሊያስቆሟቸው የሞከሩ ጥቂት የስፔን የጥበቃ አባላት መጠነኛ ጉዳት እንደደረሰባቸው አክለው አመልክተዋል። መጨረሻም የኢራቅ ከፍተኛ የልዑካን አባላት በኢራቅ የዩናይትድ ስቴትስ የውጊያ ተልዕኮ እንዲጠናቀቅ ዛሬ ከባይደን አስተዳደር ጋር ስምምነት ላይ እንደርሳለን ብለው ተስፋ እንደሚያደርጉ አስታወቁ። የኢራቅ የውጭ ጉዳይ ሚኒስትር ፉአድ ሁሴን ትናንት በተለይ ለቪኦኤ የኩርድ ቋንቋ ክፍል በሰጡት ቃለ መጠይቅ ስምምነት ላይ ከተደረሰ በኋላ በሀገራቸውና በዩናይትድ ስቴትስ ኃይሎች መካከል በተለይም እስላማዊ መንግስት ብሎ ራሱን በሚጠራው ቡድን ላይ በሚካሄደው ውጊያ ረገድ ምን አይነት ትብብር እንደሚያደርጉ አብራርተዋል። ውይይቱ ዋሽንግተን ላይ የተካሄደ ሲሆን በሚቀጥለው ሰኞ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የኢራቅ ጠቅላይ ሚኒስትር ሙስተፋ አልኻዲሚ ዋይት ሃውስ ውስጥ ተገናኝተው በበርካታ ጉዳዮች ዙሪያ ይነጋገራሉ ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
ቆንጅታዬን ለዜናው እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 16 2013 ዓ.ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናሰማችሁ። አቃቢ ሕግ በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ በተዘረዘሩ በ62 ሰዎች ላይ ክስ መሰረተ። ክስ የተመሰረተባቸው ኢ ሕገ መንግስታዊ በሆነ መንገድ የክልሉን መንግስት ለመለወጥና በሀገር መከላከያ ሰራዊት ላይ ጥቃት በማድረስ የፌደራል መንግስትን በኃይል ለመቆጣጠር በፈጸሙት ወንጀል ነው ተብሏል። የሐዋሳው ዘጋቢያችን ዮናታን ደብስ ዘብዲዮስ አጠር ያለ ዘገባ አለው።
ክስ የተመሰረተባቸው ተከሳሾች የህዝባዊ ወያኔ ሀርነት ትግራይ አስፈጻሚ ኮሚቴ አባላት ውስጥ ውሳኔ በመስጠት ከፍተኛ ተሳትፎ የነበራቸው የህወሓት ማዕከላዊ ኮሚቴ አባላትና የክልሉ የመንግስት ካቢኔ አባላት መሆናቸውን የኢትዮጵያ ጠቅላይ አቃቤ ህግ መግለጫ አስታውቋል። በአገር መከላከያ ሰራዊት ላይ በተደረገው ጥቃት ውስጥ ከፍተኛ ሚና የነበራቸው የኢፈርት ድርጅት፣ የግልና የመንግስት ድርጅቶች አመራሮች፣ የትግራይ ምርጫ ኮሚሽን የተባለው አመራር አባላት፣ በትግራይ በተካሄደው የህገ መንግስታዊ ምርጫ ላይ ተሳትፎ ያደረጉት ተቃዋሚ የፖለቲካ ፓርቲዎች ሰዎች ልቃነ መናብርትና የቀድሞ የህወሓት ከፍተኛ አመራር የነበሩ ታዋቂ ግለሰቦችም ላይ የፌደራሉ አቃቤ ህግ ክስ መስርቷል። ክሱ የተመሰረተው በሁለት የወንጀል አንቀጽ ስር ሲሆን የመጀመሪያው በኃይል በዛቻ በአድማና ህገወጥ በሆነ መንገድ የህገ መንግስታዊ ምርጫ በማካሄድ በህገ መንግስት የተቋቋመና እውቅና ያለውን የክልሉን መንግስት ለመለወጥ በኢፌድሪ የወንጀል ህግ አንቀጽ 238 ስር የተደነገገውን በመተላለፍ ነው ተብሏል። በሁለተኛ ክስ ደግሞ የፌደራሉን መንግስት በኃይል ለመለወጥ በማሰብ ከ2011 ዓመተ ምህረት ጀምሮ የፌደራል መንግስትን በመሳሪያ ትጥቅ መለወጥ የሚችል የትግራይ ወታደራዊ ኮማንዶ የተባለ የጦር ኃይል በአገር መከላከያ ሰራዊት ላይ ጥቃት በማድረስ የሽብር ወንጀል ለመከላከል የወጣውን አዋጅ ቁጥር 117/2011 አንቀጽ 3 ንዑስ አንቀጽ 1 እና አንቀጽ 3 ንዑስ አንቀጽ 2 በመጣስ ወንጀል መሆኑን ተገልጧል። ጠቅላይ አቃቤ ህግ ለክሱ አስረጅነት የ510 የሰው ምስክሮችንና የ5329 ገጽ የሰነድ ማስረጃዎችን በማያያዝ ለፍርድ ቤቱ ማቅረቡን የጠቅላይ አቃቤ ህግ መግለጫ አስታውቋል። የፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎችን የሚያየው አንደኛ ችሎት ክሱን ተቀብሎ በማረሚያ ቤት የሚገኙ ተከሳሾችን ማረሚያ ቤቱ እንዲያቀርባቸው፣ ቀሪ ተከሳሾችን ደግሞ የፌደራል ፖሊስ እንዲያቀርብ አዞ ለሐምሌ 26/2013 ዓ.ም ቀጠሮ ሰጥቷል። የህወሓት ተከሳሾች ጠበቃ ከሆኑት ውስጥ አንዱ የሆኑት አቶ ሀብታም ከሰተ ክሱ አልደረሰንም ብሏል።
ተከሳሾቹ ይቀርባሉ አልተባሉም። ክስ ፋይል አስከፍቻለሁ ፍርድ ቤት ብሏል። ወደ ፍርድ ቤት ደግሞ የሚሰጠን ቀጠሮ እንቀርባለን። እስካሁን በዚህ ቀን ተቀጥሯልና ለዚህ ቀን ቀረቡ መጣ አልደረሰም።
ዛሬ ክስ ከተመሰረተባቸው ውስጥ ስብሐት ነጋን ጨምሮ 42ቱ በእስር ላይ የቆዩና ቀዳሚ ምርመራ ምስክር የተሰማባቸው ሲሆን የተወሰኑት በቅርብ የተያዙ ናቸው። ደብረጽዮን ገብረ ሚካኤልና ጌታቸው ረዳን ጨምሮ ደግሞ የተቀሩት በሌሉበት ክስ የተመሰረተባቸው መሆኑን መረጃዎች ያስረዳሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ አዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቀሱ። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉ ጠይቀዋል። ኬኔዲ አባተ ተከታትሎታል።
ይህሮሮ በትግራይ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን የላኩ ወላጆችና ሌሎች የተማሪዎች ቤተሰብ አካላት የሚያስሙት የተማጽኖ ሮሮ ነው። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን መልሱልን ሲሉ ጥያቄያቸውን አሰምተዋል። በመቀሌ ዩኒቨርሲቲ ኩያ ካምፓስ የአምስተኛ ዓመት ተመራቂ ልጅ እንዳለቻቸው የነገሩኝ ወይዘሮ ኢየሩሳሌም ታፈሰ የተማጽኖ ድምጻቸውን ለማሰማት ከተሰባሰቡ ሰዎች አንዷ ናቸው።
አንድ ነገር ሲሞላ አንድ ነገር እንጠይቃለን። ይሄ ለኛ ችግር ፈጥሮብናል ብሎ ነው ሚኒስቴር ያነጋገረ እና አሁንም ኃላፊነት የወሰደው UN ነው። ይሄንንም ጥሩ ምላሽ ከሰጠን በኋላ ወደኋላ አፈገፈገበት ምክንያት ሊገባን አልቻለም። እኛ ወላጆች በጭንቀት ታመናል። ስለዚህ አሁንም የዓለም መንግስት ሁሉ ይስማኔን ጉድ ይሄን ሁሉ ነገር ይስማንኛ ማለቃችን ነው። እባካችሁ ስለመድኃኔዓለም ልጆቻችን እንስጡን። በችግር ያሳደግናቸው ልጆቻችን ልጆች ለማሳደግ ስንት መስዋዕትነት ከፍለናል። አሁን ይሄ ሁሉ ምን አቀረ? ልጆቹ እስክሪብቶና ወረቀት ነው ይዘው ሄዱት። እስክሪብቶና ወረቀት እና መንግስት ሲወጣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባው እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው ያዘው። ግን ለሚቀጥለው ነገር ምንድነው ዋስትና ያላችሁ? እባካችሁ የዓለም መድኃኒት አንተ ታረቀን።
የተባበሩት መንግስታት በትግራይ ክልል ባሉ ዩኒቨርሲቲዎችና በኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር መካከል በመሆን ከሌሎች የኢትዮጵያ ክፍሎች በክልሉ የሚገኙ ተማሪዎችን የማስመለሱን ኃላፊነት ለመወጣት ቃል ገብቶ እንደነበር የተማሪ ወላጆችና ሌሎች ቤተሰቦቻቸው ይናገራሉ። ከተማሪ ወላጆች መካከል የሆኑት ወይዘሮ ፍሬወት ገብረህይወትና አቶ ቢኒያም አስራት የተባበሩት መንግስታት ከኢትዮጵያ መንግስት በኩል የጠየቀው የነዳጅና ሌሎች አቅርቦቶች ጥያቄዎቹ እንደተመለሱለት ማረጋገጣቸውን ገልጸው ይሁንና ድርጅቱ ኃላፊነቱን አልተወጣም ይላሉ።
አሁን 24 ቀን ሆነ እነዚህ ልጆች ከእግዚአብሔር ጋር አመቼም በትግራይ ህዝብና ያው በዩኒቨርሲቲው ስር ስላሉ የሆነ ነገር ቀምሰው ያድራሉ ብለን እኛ እናስባለን። ግን ስናደርግ በነበረው እንቅስቃሴ ትናንትናም ከፍተኛ ትምህርት ኮሚሽን ነው ሄደን ስንጮየዋል ነው UN በመንግስት በኩል አንዳንድ ነገሮች እንዲሟሉለት የጠየቀው ጥያቄ በሙሉ UN ተስተካክሎለት ቀርቧል። እኛ ልጆቹ ሐምሌ 11 ቀን እስከ 14 ባለው ጊዜ ውስጥ ተጠናቀው አገራቸው ማለት እዚሁ አዲስ አበባ የክፍለ ሀገሩን በክፍለ ሀገር እንደሚገቡ ነበር የተሰጠን። ሆኖም በ11 ስንጠብቅ ልጆቹ አልመጡ። ይሄንን ኃላፊነት UN እንዴት መውሰድ አቃተው? በስፍራው ውስጥ ተገኝቶ ለምን ይሄንን ነገር አልተገበረው? አሁንም ይሄንን ነው እኛ UNን የምንጠይቀው።
UN ከዚህ በፊት የገባልን ቃል ሁሉ ነገር እኛ ይዘነዋል። የቀረን ምንድነው? የነዳጅ ብሎ ነው የጠየቀን። እንደውም የነዳጅ የሚለው መልእክት መንግስት ጋር ይዘን ሄድን። መንግስትም ያ የነዳጅ የሚባለውን ነገር ሬዲ እንዳደረገ የተነገረን ማለት ነው። እስከ መኪናው እንደውም በተማሪዎች ሁሉ እስከ 500 ብር ድረስ ተፈሉ ተብሎ ያ ነገር ሁሉ ዝግጁ እንደተሆነ ነው የተነገረ። ስለዚህ ያ ሁሉ እነሱ ያሉት ነገር ተቀረበ። ይሄን ምንድነው ያገደው? እሱ ነው እኛ ትልቁ የዛሬው ጥያቄያችን።
ዛሬን ጨምሮ ለሶስት ጊዜያት የተባበሩት መንግስታትን ደጅ ከመጥናት ጀምሮ መፍትሄ ፍለጋ ወደ ተለያዩ አካላት ቢሄዱም ከተስፋ ውጭ ተጨባጭ ውጤት እንዳላገኙ የሚገልጹትና በመቀሌ አይደር ካምፓስ ሁለት ሴት ልጆች አሉኝ ያሉት ወይዘሮ ገነት ሮባ አስቸኳይ መፍትሄ እንዲሰጣቸው ይጠይቃሉ።
መቀሌ ዩኒቨርሲቲን በመቀሌ ላይ ባለው አጠቃላይ ቀለብ የለኝም እስከ በሐምሌ 20 ድረስ ከዛ ውጪ ሪስኩን አልወስድም እኔ ብሎ ነው። ከዚህ በኋላ የኛ ልጆቻችን ምን እድል ያላቸው? ማን ነው ኃላፊ የሚሆን? እግዚአብሔር ይመስገን ከእግዚአብሔር በታች የትግራይ ህዝብ ነው። አሁንም ከተበተነ በኋላ እንኳን የትግራይ ህዝብ አቅፎ እንደሚይዝልን እናውቃለን። ግን UNም የማይጨበት ተስፋ ሳይሆን እምን ይዘው
የምንይዘውን ነገር ያድርግልን። ከጦርነት ውስጥ ብዙ ነገሮችን የሚሰራ ነው ዩኤን ማለት። ስለዚህ ይሄ ነገር ምንድነው የተቸገረው? ምን ረዳውም ነገር ካለ ይንገረን። በግልጽ ተነግሮ የሆነ መፍትሄ ተደርጎ ልጆቻችን ይምጡልን። የናት እንባ ጥሩ አይደለም። ጸሎታና ምርቃቷ ነው የናት ጥሩ የሚጠቅመው እንጂ የናት እንባ ጥሩ አይደለም፣ ለማንም ጥሩ አይደለም።
የወላጆች ተወካይ ኮሚቴ አባል በመሆን በአዲስ አበባ ከተባበሩት መንግስታት ኃላፊዎች ጋር ተማሪዎቹን ማስወጣት በሚቻልበት ጉዳይ ላይ ሲነጋገሩ መቆየታቸውን የሚገልጹት አቶ ዳንኤል አስራት ተመድ በስተመጨረሻ ተማሪዎችን መያዣ በማድረግ ከስምምነት ውጪ የሆኑ ቅድመ ሁኔታዎችን መንግስት እንዲፈጽም ስለመጠየቁ ያነሳሉ።
ትላንት ሚኒስትሩ ቢሮ ሄደን ነበር። ዋናው ሚኒስትር ለዚሁ ጉዳይ ጠቅላይ ሚኒስትር ቢሮ ሄደዋል ተባል። ምክትል ሚኒስትሩ አነጋግረውናል። መረጃዎች በሙሉ በእጃቸው ይዘው አሳይተውና ከመንግስት በኩል የሚያስፈልጉት ሪኳየርመንቶች በሙሉ መሟላታቸው ዩኤን ግን ቃል በገባው መሰረት እየሄደ እንዳልሆነ አዳዲስ ጥያቄዎች በፊት አግሪመንቱ ላይ ያልነበሩ ለምሳሌ ቴሌኮሙኒኬሽን ስራ ይጀምር፣ ፍላይት ይጀምር፣ ባንኮች ይከፈቱ የመሳሰሉ እኛ ከጠየቅነው ጥያቄ ጋር የማይገናኝና ከጀመሩት ነገር ጋር ከአግሪመንታቸው ጋር የማይገናኝ አዲስ ጥያቄ ሬዝ አድርጓል ዩኤን። ይሄን በተመለከተ ዛሬ ከዩኤን ሳይድ ማነጋገር ስላለብን ብለን ነበር እዚህ የመጣን። ጭራሽ አሁን መጨረሻ የደረሰን በጣም አሳዛኝ የሹፈት መልስ፣ ሶንጌ እሁድ ስለምገባ ሰኞ 4 ሰዓት ቀጥራችኋለች እዚህ አናግራችኋለሁ ብላለች። just on the deadline ምንድነው የሚያረጉልን እኛ ልጆቹ? ይሄ ሁሉ እንትን ከሆነና ከወጡ ከግቢና ከተበተኑ በኋላ ዩኤን ምንድነው የሚያረጋግል? ምንም ለማያደርግልን ነገር እስከ ዛሬ ድረስ ግዚያችንን በላብን ሌላ መንገድ እንሞክር ነበር። በዩኤን 100% ተስፋ ቆርጠናል። እናዝናለን።
ምንም እንኳን ከተማሪዎቹ ጋር ባይገናኝም ተመድን ጨምሮ የተለያዩ አካላት ለሰብአዊ አገልግሎቶች ተደራሽነት ይረዳ ዘንድ የፌደራል መንግስት በትግራይ ክልል እንደ መብራትና ስልክ ያሉ አገልግሎቶችን በተሟላ መልኩ እንዲያቀርብ በተደጋጋሚ መጠየቃቸው ይታወሳል። የተማሪው ላጆች በተመድ ላይ ስላቀረቡት ወቀሳ ምላሽ ለማግኘት እንዲሁም በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ከክልሉ ውጭ ከሌሎች የኢትዮጵያ አካባቢዎች የሄዱ ተማሪዎችን ለማስወጣት ድርጅቱ ስለሄደበት ርቀት ለመጠየቅ በአዲስ አበባ የሚገኙን የድርጅቱን ሰራተኞችና ኃላፊዎች ለማግኘት ቪኦኤ በተለያየ መንገድ ያደረገው ጥረት አልተሳካም። የሳይንስና ከፍተኛ ትምህርት ሚኒስቴርንም እንዲሁ ለማግኘት ጥረት ብናደርግም ሊሳካልን አልቻለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሚኒስቴሩ በዚህ ጉዳይ ላይ የሰጠው ምላሽም የለም። ይሁን እንጂ በተለያየ ቀውስ ውስጥ በሚገኙ የትግራይ ክልል ባሉ ዩኒቨርሲቲዎች ስላሉ ልጆቻቸው የሚቃትቱት ወላጆቻቸው እስካሁን ለልጆቻችን ድጋፍና ጥበቃ አድርገዋል ያሉትን የትግራይን ክልል ህዝብ አመስግነው ይህ ተግባር እንዲቀጥልም ተማጽኗቸውን አቀረበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ያደረሰን ዘገባ እናመሰግናለን። በሌላ በኩል መቀሌ ዩኒቨርሲቲ ከሐምሌ 20 2013 ዓ.ም ጀምሮ በተማሪዎች ላይ ለሚከሰተው የምግብ እጥረት ኃላፊነቱን አልወሰደም ብሏል። ዩኒቨርሲቲው የሰኔ ወር በጀት እንዳልተላከለትና በባንክ ያለውን ገንዘብም ማንቀሳቀስ እንደተቸገረ ገልጿል። ሙልጌታ ጽሃ አጠር ያለ ዘገባ አለው።
የመቀሌ ዩኒቨርሲቲ ፕሬዝዳንት ጽፈት ቤት ባወጣው የጽሑፍ መግለጫ ከሳይንስና ከፍተኛ ትምህርት ሚኒስቴር ከተባበሩት መንግስታት አዲስ አበባና መቀሌ የሚገኙ ጽፈት ቤቶች እንዲሁም ከክልሉ መንግስት ጋር በመነጋገር 4896 ከትግራይ ክልል ውጪ የመጡ ተማሪዎች ወደ ቤተሰቦቻቸው ለመመለስ የተደረገው እንቅስቃሴ አለመሳካቱ ገልጿል። ዩኒቨርሲቲው በመግለጫው ሐምሌ 11 2013 ዓ.ም ተማሪዎች የያዙ የመጀመሪያዎቹ 10 አውቶቡሶች ወደ አፋር ክልል አላ ወረዳ ሲደርሱ በክልሉ ልዩ ኃይል እንዲመለሱ ተደርጓል ሲል አስታውቋል። ተማሪዎቹ የሚቀበሉ የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች በቦታው እንዳልተገኙና በቦታውም ተማሪዎቹ ተረክበው የሚወስዱ አውቶቡሶች አልነበሩም ብሏል። በዚህም ጉዞው አጅበው በተንቀሳቀሱ የተባበሩት መንግስታት ሰራተኞች አውቶቡሶቹ እንዲመለሱ ተደርጓል ሲል ገልጿል። የመቀሌ ዩኒቨርሲቲ በመግለጫው በባንክ የነበረው ገንዘቡ እንዳይንቀሳቀስ እንደተደረገበት፣ የሰኔ ወር በጀትም እንዳልተላከለት እንዲሁም የ2013 ወራት በጀትም እንዳልተለቀቀለት አስታውቋል። ከ10000 በላይ የቅድመ ምረቃ ተማሪዎች እንዳሉት የገለጸው ዩኒቨርሲቲው ለምግብ አቅርቦት ግዢ መፈጸም አለመቻሉ የነበረው የምግብ ክምችትም እንዳለቀ ገልጿል። በተጨማሪም ዩኒቨርሲቲው ከ7500 በላይ ሰራተኞቹ ደሞዝ ከሰኔ ወር ጀምሮ አለመክፈሉና በትግራይ ባለው የስልክ ኢንተርኔት ኤሌክትሪክ አገልግሎቶች መቋረጥና የነዳጅ አቅርቦት መከልከል ዩኒቨርሲቲው እንቅስቃሴው መስተጓጎል አስታውቋል። በዚህም ካሁን በኋላ ተማሪዎቹ ማቆየት እንደማይችል የገለጸው ዩኒቨርሲቲው ለሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹ ወደ ቤተሰቦቻቸው ለመላክ መቀለ ድረስ አውቶቡሶች ልኮ እንዲያጓጉዝ ጠይቄያለሁ ብሏል። መግለጫው በእነዚህ ምክንያቶች ከሐምሌ 20 በኋላ በተማሪዎች ላይ የሚፈጠር የምግብ እጦት ኃላፊነት እንደማይወስድ ለፌደራሉ መንግስት ማሳወቁ የመቀለ ዩኒቨርሲቲ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ መንግስት በሰመራ አበላ መንገድ ላይ የእርዳታ እህል በጫኑ ተሽከርካሪዎች ላይ በህወሓት የተፈጸመ ያለውን ጥቃት አወገዘ። የፖለቲካ ትርፍ ለማግኘት በሚል ስሌት የእርዳታ አቅርቦት እያስተጓጎለ ይገኛል ያለውን ህወሓት ዓለም አቀፉ ማህበረሰብም ጭምር ሊያወግዘው ይገባል ብሏል። በሰመራ በኩል ወደ ትግራይ ሊላክ የተዘጋጀ የእርዳታ እህል የጫኑ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ ቆመው እንደሚገኙ የተባበሩት መንግስታት ድርጅትም አስታውቋል። ከሰኔ 11 ወዲህ የመጀመሪያውን የሰዎች በረራ ወደ መቀሌ ማድረጉንም የመንግስታቱ ድርጅት ገልጿል። አዲስ ቸኮል ተጨማሪ አለው።
የጠቅላይ ሚኒስትር ጽፈት ቤት ትላንትና መሻሽ ባወጣው መግለጫ ከአራት ቀን በፊት በሰመራ አበላ መንገድ ላይ እርዳታ በጫኑ ተሽከርካሪዎች ላይ በህወሓት ተፈጽሟል ያለውን ጥቃት አውግዟል። መግለጫው አሸባሪ ያለው ህወሓት የፖለቲካ ትርፍ ለማግኘት ሲል የእርዳታ አቅርቦቱን እንዲስተጓጎል እያደረገ ነው ሲል ከሷል። የጠቅላይ ሚኒስትር ጽፈት ቤት በመግለጫው ከዚህ ባሻገር ህወሓት ህጻናት ወታደሮችንና የታጠቁ ሲቪሎችን በመጠቀም መከላከያ ሰራዊትን በመተንኮስ ወደ ግጭት ለማስገባት የሚያደርገው ሙከራ ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ብሏል። ለእርዳታ አቅርቦት ተደራሽነትና ለገረምት ግብርና ስራ በሚል የተናጥል ተኩስ አቁም በማወጅ የፌደራል መከላከያ ሰራዊት መቀሌን ጨምሮ ከትግራይ ክልል ከተሞች መውጣቱን ያስታወሰው የጽፈት ቤቱ መግለጫ የሀገሪቱን ደህንነት አደጋ ላይ ባልጣለ ሁኔታ ለዓለም አቀፍ ለጋሾች ምቹ የእርዳታ አቅርቦት እንዲኖር ከኢትዮጵያ መንግስት የሚጠበቀውን ሁሉ አድርጓል ብሏል። አሁንም በዚህ ረገድ ቁርጠኛ አቋም አለው ያለው የጠቅላይ ሚኒስትሩ ጽፈት ቤት የጸጥታ ስጋት አለመሆናቸው ማረጋገጡና ከአዲስ አበባ እንዲነሱ ማድረጉ እንደተጠበቀ ሆኖ ለዓለም አቀፍ ረድኤት ድርጅቶች ወደ ትግራይ በረራ መፍቀዱን አስታውቋል። ይህንን ተከትሎም የዓለም ምግብ ፕሮግራም 2 በረራዎችን ከአዲስ አበባ ወደ መቀሌ ማድረጉን አስታውሷል። የተባበሩት መንግስታት ድርጅትም ይህንኑ የሚያጠናክር መግለጫ አውጥቷል። ድርጅቱ በለሳይ ሪፖርቱ ላይ እንዳመለከተው የተባበሩት መንግስታት ድርጅት ሰብአዊ የአየር ጉዞ አገልግሎት በተለያዩ ዓለም አቀፍ የረድኤት ድርጅቶች የሚሰሩ ከ30 በላይ ሰራተኞችን ጭኖ መቀሌ ማረፉን ይፋ አድርጓል። ይህ ከሰኔ 17 ወዲህ ወደ መቀሌ የተደረገ የመጀመሪያው ሰዎችን የጫነ በረራ ነው ብሎታል። ካሁን በኋላ በሳምንት ሁለቴ ትግራይ ውስጥ በረድኤት ስራ የተሰማሩ ድርጅት ሰራተኞችን በመጫን ወደ ትግራይና ከትግራይ የሚደረጉ በረራዎችን እንደሚቀጥሉ በመግለጫው ተመልክቷል። ይህ በጎ ጅምር እንዳለ ሆኖ ሰብአዊ እርዳታ ለሚያስፈልጋቸው የትግራይ ነዋሪዎች አስፈላጊውን ድጋፍ ለማድረግ ግን ምቹ ሁኔታ የለም ብሏል የድርጅቱ መግለጫ። በቂ እርዳታ እየቀረበ አለመሆኑ፣ የግንኙነት አቅርቦት ውስንነትና የግብይት ሰንሰለት አለመኖር የረድኤት ስራ ዋነኛ ችግሮች ናቸው ተብሏል። በዚህ መግለጫ የዓለም ምግብ ድርጅት ወደ ትግራይ እርዳታ ለማቅረብ ከግጭትና ስጋት ነጻ መስመር አለመኖሩ ቀዳሚ ችግሩ እንደሆነበት ተመልክቷል። የድርጅቱን እርዳታ ለጫኑ ከ200 በላይ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ መንገድ እስከሚከፈትላቸው እየጠበቁ ናቸው ተብሏል። የኢትዮጵያ መንግስት የእርዳታ አቅርቦት መስመሩን በማስተጓጎል ህወሓትን ይከሳል። መንግስት ወደ ትግራይ የሚላክ እርዳታ አቅርቦት በአፋር ክልል በኩል በፍጥነት እንዲደርስ ጥረት ሲያደርግ መቆየቱን ጠቅሶ በዚህ መካከል ሐምሌ 11 የእርዳታ እህል ጭነው ወደ ትግራይ ይጓዙ የነበሩ ተሽከርካሪዎች ላይ ህወሓት ፈጸመው ያለውን ጥቃት አውግዟል። የጠቅላይ ሚኒስትር ጽህፈት ቤት በመግለጫው የመከላከያ ሰራዊት ከመቀሌና ሌሎች የትግራይ ክልል ከተሞች ለቆ ከመውጣቱ በፊት ከ400,000 ኩንታል በላይ እህል 2.5 ሚሊዮን ሊትር የምግብ ዘይትና 14 ሚሊዮን ሊትር ነዳጅ ትግራይ ስቶ መውጣቱንና ይህንንም ያደረገው በትግራይ ክልል የሚኖሩ ዜጎች እንዲጠቀሙበት በማሰብ ነው ብሏል። በፌደራል መንግስት በአሸባሪነት የተፈረጀው ህወሓት በእርዳታ አቅርቦት ላይ ጥቃት ፈጽሟል ተብሎ የሚቀርብበትን ክስ ያስተባበለ ሲሆን ወደ ትግራይ ክልል የእርዳታ አቅርቦት እንዳይደርስ መንገድ በመዝጋት የአማራ ክልልና የፌደራል መንግስቱን ይከሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዓለም የምግብ ድርጅት ከአራት ሚሊዮን ህዝብ በላይ በከፍተኛ የረሃብ ችግር እየተሰቃየ ነው ወደ ተባለበት ወደ ሰሜን ኢትዮጵያ ትግራይ ክልል ያልተገደበ የእርዳታ አቅርቦት ተደራሽነት እንዲኖር ያቀረበውን ጥያቄ በድጋሚ እያደሰ ነው። የቪኦኤ ዘጋቢ ሊሳ ሽላይን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
አልፎ አልፎ ከሚሰማው መልካም ዜና መካከል የተባበሩት መንግስታት ሰብአዊ እርዳታ የአየር ትራንስፖርት አገልግሎት 30 የሚሆኑ የእርዳታ ሰራተኞችንና አጣዳፊ የእርዳታ አቅርቦት በክልሉ ዋና ከተማ መቀሌና ወደ ተለያዩ የትግራይ አካባቢዎች ማጓጓዙን የዓለም ምግብ ድርጅት አስታውቋል። ባለፈው አመት ያረፈው የመንገደኞች አውሮፕላን አንድ ወር በተጠጋ ጊዜ ውስጥ በክልሉ ለመጀመሪያ ጊዜ ያረፈ አውሮፕላን መሆኑን ተመልክቷል። ወደ ትግራይ የሚደረገው የመንገደኞች በረራ የተቋረጠው እንደ አውሮፓ አቆጣጠር ሰኔ 23 ሲሆን ያ የሆነው የኢትዮጵያ መንግስት ለ8 ወራት የዘለቀውን ጦርነት አስመልክቶ የተናጥል ተኩስ አቁም ከማስታወቁ በርካታ ቀናት በፊት ነው። የትግራይ ተዋጊዎች መቀሌንና አውሮፕላን ማረፊያውን የተቆጣጠሩት ወዲያው ነበር። የዓለም ምግብ ድርጅት ቃል አቀባይ ቶምሰን ፊሪ እንደሚሉት በቅዱ መሰረት ድርጅታቸው የተባበሩት መንግስታት ሰብአዊ አያየር አገልግሎትን በሳምንት 2 ጊዜ ለማመላለስ ችሏል። ያ መሆኑ ወደ ትግራይ የሚገቡና የሚወጡ የሰዎችና የአነስተኛ የጭነት አቅርቦቶችን ለማመላለስ ያስችላል። ይሁን እንጂ ይላሉ ፊሪ።
Now whilst this is positive news, we also have some not so positive news. The World Food Program is extremely concerned.
ይህ መልካም ዜና ቢሆንም ሌላ ጥሩ ያልሆኑ አንዳንድ ዜናዎችም አሉ። በክልሉ ያለው የሰብአዊ ምላሽ፣ የምግብ አቅርቦት አለመኖር፣ የሌሎች ሰብአዊ መገልገያዎች እጥረት፣ የግንኙነት አገልግሎት ውስንነትና የስርጭት አቅርቦት መስመሮች ያለመኖር ጉዳይ የዓለም ምግብ ድርጅትን በእጅጉ ያሳስበዋል።
አስቸጋሪ ሁኔታዎች ቢኖሩም የዓለም ምግብ ድርጅት ባለፈው ወር ውስጥ በደቡብና ሰሜን ምዕራብ ትግራይ ለሚኖሩ ከ370,000 በላይ ለሚሆኑ ሰዎች የምግብ እርዳታ ለመስጠት ችሏል። ፊሪ እንደሚሉት የዓለም ምግብ ድርጅት በሰሜን ምዕራብ ትግራይ ላሉት ወደ 80,000 ለሚደርሱ ተጨማሪ ሰዎችም በመጪዎቹ ቀናት እርዳታውን ለማዳረስ ተስፋ ማድረጉን ገልጠዋል። ይህን ማድረግ የሚቻል ቢሆንም በሚሊዮኖች ለሚቆጠሩ የትግራይ ሰዎች ህይወት አድን የምግብ እርዳታ ለማቅረብ ፈጣን፣ ነጻና ያልተገደበ ተደራሽነት ያስፈልጋል ብለዋል። የተባበሩት መንግስታት የምግብ ደህንነት ባለፈው ሰኔ ባወጣው ትንበያ መሰረት ከሐምሌ ወር ጀምሮ ከ400,000 ሰዎች በላይ በአጣዳፊና አስከፊ የረሃብ ደረጃ እንደሚገኙ ማስታወቁንም አመልክተዋል። አሁን ያለውንም ሁኔታ እንደሚከተለው ይገልጻሉ።
This is a conflict that is over just over 8 months old now.
ይግጭት ከስምንት ወራት በላይ አስቆጥሯል። ሰዎች ሰብላቸውን አልሰበሰቡ፣ አብዛኞቹ ለመዝራት አልቻሉም። ምንም የተረፋቸው ምግብም የለም። ያጠራቀሙት እህልና ዘር ተዘርፎባቸዋል። ሌሎችም ተፈናቅለዋል። አንዳንዶቹ እንዲያውም ብዙ ጊዜ ነው የተፈናቀሉት። ያሉበት ሁኔታ ጥሩ አይደለም። አባሎቻችን ነገሮች እጅግ የከፉ መሆናቸውን እየነገሩኝ ነው። የተመጣጠነ ምግብ እጥረቱ እጅግ ከፍተኛ እንደሚሆን ይጠበቃል።
ፊሪ የዓለም ምግብ ድርጅት በትግራይ ችግር ላይ ያሉ 2.1 ሚሊዮን ሰዎችን ለመርዳት አቅዷል ሲሉ ተናግረዋል። አክለውም የዓለም ምግብ ድርጅት የሚያጓጉዛቸው ምግብና አስፈላጊ አቅርቦትን የጫኑ ሌሎች 200 የከባድ ጭነት ተሽከርካሪዎች አጎራባች ክልል በሆነው አፋር ዋና ከተማ ሰመራ ውስጥ በመጠባበቅ ላይ እንደሚገኙም ገልጸዋል። የዓለም ምግብ ድርጅት ባለፈው እሁድ በአፋር በኩል የሚያጓጉዛቸውን እርዳታዎች በጫኑ ተሽከርካሪዎች ላይ በተፈጸመ ጥቃት በአፋር መስመር የሚያደርገውን የእርዳታ አቅርቦት ለጊዜው እንዲገታ ማድረጉን አስታውቋል። የድርጅቱ ቃል አቀባይ ፊሪ የጸጥታው ሁኔታ ዋስትና እንዳገኘ እርዳታዎቹም ወደ ትግራይ መጓጓዝ እንደሚጀምሩ ተናግረዋል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንወሰዳችሁ። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ህወሓት የስደተኛ መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ቢያንስ 6 ስደተኞች እንደተገደሉ የሚያሳዩ መረጃዎች ማግኘቱን ገልጾ ስደተኞቹ ያሉበት ሁኔታ አስከፊና አሳሳቢ ወደ ሆነ ደረጃ እየተሸጋገረ መሄዱን ባወጣው መግለጫ አስታውቋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል።
በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽንና የውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ በማይ አይኒና በአዲሃሩሽ መጠለያ ጣቢያዎች ውስጥ የሚገኙ የኤርትራ ስደተኞች ያሉበት ሁኔታ ለቪኦኤ ተናግሯል።
ስደተኞቹ ካሉበት አካባቢ ወጥተው ወደ ሌላ ቦታ መንቀሳቀስ ፈልጋሉ። ነገር ግን አይፈቀድላቸውም። በመጠለያ ጣቢያዎች ውስጥ ከባድ መሳሪያዎች ተጠምደዋል። የከባድ መሳሪያ ተኩስም የሚከናወነው ከስደተኛ መጠለያ ጣቢያዎች ነው። ለስደተኛ ገልግሎት የሚውለው የምግብ ስርጭት ይከናወን ነበር። አካባቢው ላይ ታጣቂዎቹ ከገቡ ጊዜ ጀምሮ እነዚህ በሙሉ ተቋርጠዋል። መድኃኒቶቹ ተዘርፈዋል። ጤና ጣቢያዎቹ አገልግሎት እየሰጡ አይደለም። አምቡላንሶቹ ተወስደዋል። የWFP ወይም የዓለም ምግብ ፕሮግራም የምግብ ማከማቻ መጋዘን ተዘርፏል እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል። ሌሎች ሰርቪሶችም የሉም። ምንም አይነት ሰርቪስ እየተሰጠ አይደለም። ምክንያቱም ያሉ ዓለም አቀፍ ተቋማት በቦታው ላይ ዘርፈው አገልግሎት እየሰጡ አይደለም። ጤና ጣቢያ ላንሶች፣ የምግብ ማከማቻዎች፣ ሌሎችም ኢንፍራስትራክቸሮች ሙሉ በሙሉ ለወታደራዊ አገልግሎት ጥቅም ላይ የዋሉ ስደተኞች የሕክምና አገልግሎት እያገኙ አይደለም። በዚህ ምክንያት የሞቱ አሉ። እናቶች ከጤና ጣቢያ ውጪ ባልሆነ በአስቸጋሪ ሁኔታ ወሊድ ለመፈጸም ለመገላገል ተገደዋል እና በጣም ፈታኝ ሁኔታ ውስጥ ነው ያሉት።
በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀው ህወሓት የስደተኞች መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ተገደሉ ያሏቸውንም የስደተኞችን ቁጥር ገልጧል።
የሞቱ ስደተኞች እስካሁን እኛ ባለን መረጃ 6 ናቸው። ከሟቾች ውስጥ በጥይት ተመትተው የሞቱ አሉ። በሕክምና እጦት የሞቱ አሉ። ያሉን መረጃዎች የሚያመለክቱት ይህን ነው።
ቢያንስ 2 ስደተኞች በጤና ጣቢያዎች ጥረት መሞታቸውን አቶ ባካል ለቪኦኤ ተናግሯል። በዓለም አቀፍ የምግብ ፕሮግራም የሚቀርቡ ሰብአዊ ድጋፎችም እንደሚዘረፉ ተናግሯል።
አሁን ባለው ሁኔታ ምንም አይነት ዓለም አቀፍ ተቋም ማይሰብሪ ላይ ገብቶ ለስደተኞች ድጋፍ እያደረገ አይደለም እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል። ሌሎች ሰርቪሶችም የሉም።
ስደተኞች ለጦርነት የሚውል በአይነትና በገንዘብ መዋጮ እንዲከፍሉም ይገደዳሉም ብሏል። በተጨማሪም ከግጭት አካባቢ ለመልቀቅ የሚያደርጉት ጥረት በህወሓት የተከለከለ ሲሆን የሚገኙበት ሁኔታ ከእገታ ጋር ተመሳሳይ እንደሆነም የሚያመላክቱ ሁኔታዎች አሉ ብሏል። በተቃራኒው ስደተኞችን በጅምላ ወደ ታወቀበት ቦታ በኃይል እንደሚያጓጉዙም በአካል ለቪኦኤ ተናግሯል።
ማያኒና አዲያሩሽ ያሉትን ስደተኞች በማስገደድም በማስፈራራትም ወደ እነዛ ወደ ተዘጉት ስደተኛ መጠለያ ጣቢያዎች የመውሰድ ፍላጎትም እንቅስቃሴም አለ እና ይሄ ከዓለም አቀፉ የሰብአዊ መብት አንጻርም በጣም የተወገዘ ነው። እንግዲህ ዓለም አቀፉ ማህበረሰብ ይህን ትኩረት ሰጥቶ አንደኛ በስደተኛ መጠለያ ጣቢያዎች ውስጥ መሳሪያ ሲጠመድ፣ ወታደራዊ እንቅስቃሴ ሲደረግ፣ ከዚህ ባለፈ ስደተኞቹን መግደል፣ ንብረታቸውን መዝረፍ፣ መዋጮ እንዲከፍሉ ማድረግ፣ በግዴታ ወደ ሌሎች አካባቢዎች እንዲንቀሳቀሱ የማስገደድ አይነት ነገሮች በአጠቃላይ ሊወገዙ እንዲገባቸው ናቸው።
በመጨረሻም ስደተኞች ከሚገኙበት አደገኛ ሁኔታና የእገታ አዝማሚያ ለመታደግና በስደተኞች ላይ የተፈጸመ ያለውን ወንጀል ለማጣራት የምናደርገውን ጥረት የዓለም አቀፉ ማህበረሰብ እንዲያግዝን ጥሪ እናቀርባለን ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከላይ በሰማችኋቸው ዘገባዎች ውስጥ ህወሓትን ወይም አሁን ትግራይን ተቆጣጥረው ካሉ ወገኖች ምላሽ ለማግኘት ባደረግነው ጥረት በውጭ ኦፊሻላዊ ተጠሪ መሆናቸው የተነገረን አምባሳደር ፍሳ አስገዶምን የትግርኛ ዝግጅት ክፍል ባልደረባ በትረ ስልጣን ደውሎ አነጋግሯቸዋል። የእርዳታ አቅርቦትና የተያያዙ ችግሮችን አስመልክቶ ለተነሳላቸው ጥያቄ ምላሽ ከሚሰጡበት ምላሻቸው ይጀምራል።
እርዳታን እንደ መሳሪያ በመጠቀም አገልግሎት በመከልከል መብራት የለም፣ ቴሌፎን የለም፣ ውሃ የለም፣ ጦርነቱን በሌላ መልኩ ነው የቀጠሉበት። አሁን ደግሞ ምንድነው የሆነው? ከኢትዮጵያ በሙሉ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያለው የተለያዩ ክልሎች ልዩ ኃይልና ሚሊሻ ሰብስቦ ትግራይን እንደገና ለማጥቃት ለማፈናቀል ከአሁን በፊት የሰራውን ወንጀል ለመድገም አካባቢውን ሲከብ ከበባውን ለማፍረስ የትግራይ ኃይሎች የግድ ከትግራይ ወጥተው ይህንን የሚመጣውን ኃይል መበተን ነበረባቸው። ነገር ግን እርዳታው ወደ ትግራይ እንዳይገባ የሚከለክል ምንም አይነት ነገር በትግራይ መከላከያ ኃይሎች በኩል የተወሰደ ነገር የለም። ለምሳሌ በአፋር በኩል የሚገባው የተደረገው የወታደር ኦፕሬሽን በመቶ ኪሎ ሜትር ርቀት ላይ ነው። መንገዱ ለዚህ ተብሎ አልተነካም። እርዳታ ድርጅቶችም ይህንን ያያሉ። ያስቆመው ራሱ የአዲስ አበባ መንግስት ነው። ይህንን እንደ ምክንያት ተጠቅሞ አሁንም ለዓለም አቀፍ ምግብ ድርጅትና ሌሎች አካላት መንግስታትም እያሳወቅን ነው። በመሬት ላይ የእኛ ትብብር አለ። የሚከለክለው ያለ የአዲስ አበባ መንግስት ነው። የተባበሩት መንግስታት ድርጅት ምግብ ፕሮግራምም በእኛ በኩል ችግር እንደሌላቸው ያውቃሉ። ማለት ያለባቸው ደግሞ ጦርነት ስላለ ተፋላሚያዎች መንገዱን እንዲከፍቱልን ብለው መናገራቸው ትክክል ነው። ግን በእኛ በኩል ዝግጁ ነን። የተዘጋ መንገድ የለም።
አምባሳደር ፍሳ ሌላ የሚነሳ ነጥብ ዛሬ የሰማነው ነው። የኢትዮጵያ ዋና አቃቤ ሕግ ከ60 በላይ የህወሓት ባለስልጣናት መንግስት ህገ መንግስታዊ ባልሆነ መንገድ ለማፍረስ አቅደዋል ወይም እየተንቀሳቀሱ ነው ብሎ ክስ ሊመሰርት እንደሆነ የተሰማ ነው። የእርስዎ ወይም የድርጅቱ መልስ ምን ይሆናል?
በትግራይ ህዝብ ላይ ጦርነት የተከፈተው ህዝቡ መሪዎችን መርጣለሁ ብሎ ምርጫ ስላካሄደ ነው። ምናልባትም በዓለም ታሪክ ውስጥ ምርጫ ባካሄደ ህዝብ ጦርነት ሲከፈትበት የትግራይ ህዝብ የመጀመሪያው ሳይሆን አይቀርም። ህገ መንግስቱ ይከበር፣ የፌዴራል ስርዓቱ ይከበር፣ አምባገነንነት አንቀበልም ስላልን ነው ለ21ኛው ክፍለ ዘመን ታይቶ ተሰምቶ የማይታወቅ ወንጀል በህዝባችን ላይ እየተፈጸመውና እየተፈጸመ ያለው። ስለዚህ አብይና የእሱ ባለስልጣናት ስለ ህገ መንግስት እኛን ሊያስተምሩን አይችሉም። ህገ መንግስት የጣሱት እነሱ ናቸው። በሌላ በኩል ደግሞ ጦርነት ላይ ነን ያለ ነው። ጦርነት በአቃቢ ህግ አይፈታም። ጦርነት አንድም ጦርነቱ በአንድ አካል በአሸናፊነት በሌላው ተሸናፊነት ይጠናቀቅና እንደዛም ሆኖ ወደ ፖለቲካ ድርድር ትገባለህ ወይም ደግሞ በሂደት ላይ ያለ ጦርነቱን ለማስቆም ድርድር ውስጥ ገብተህ የሆነ ስምምነት ላይ ትደርሳለህ። ይልቅንስ ከተኙበት ነቅተው በትግራይ መንግስት በኩል ጦርነቱ እንዴት መቆም እንዳለበት፣ እንዴት ማስቆም እንደምንችል የአጭርና የረዥም ጊዜ ስምምነት እንዲፈጸም እንዲደረግ አቅርበናል። ተስፋፊ የአማራ ኃይሎች ከትግራይ ግዛት መውጣት አለባቸው። ጦርነቱ በፊት ወደ ነበረው ቦታ መመለስ አለባቸው። የኢትዮጵያ መከላከያ ሰራዊት ከምዕራብ መውጣት አለበት። የኤርትራ ሰራዊት መውጣት አለበት። ሌሎችም ያስቀመጥናቸው ተቀብለው ወደ ድርድር ብንገባ ይመረጣል።
አምባሳደር ፍሳ ሌላ የሚነሳ ነጥብ አለ። የመቀሌ ዩኒቨርሲቲ ጉዳይን የሚያውቁት ከሆነ ሰሞኑን ያወጣው መግለጫ በሺዎች የሚቆጠሩ ተማሪዎች በአፋር ወደ አዲስ አበባ ለመሸኘት ያደረገው ጥረት እንዳልተሳካለት ገልጿል። እንደሚታወቀው ደግሞ ትግራይ ውስጥ በርከት ያሉ ዩኒቨርሲቲዎችና ተማሪዎች አሉና ስለዚህ ሁኔታ የሚያውቁት ነገር አለ? ሌሎች ተማሪዎችስ ከኢትዮጵያ ከተለያዩ የሀገሪቱ ክልሎች የመጡ ተማሪዎች ሁኔታ በምን ሁኔታ ላይ ይገኛሉ?
ትግራይ ውስጥ በተለያዩ ዩኒቨርሲቲዎች ያሉት ከሌላ ኢትዮጵያ ክፍል የመጡ ተማሪዎች ደህንነታቸው ተጠብቀው በሰላም እየኖሩ ናቸው በአንድ በኩል። በሌላ በኩል ደግሞ ማዕከላዊ መንግስቱ ለዩኒቨርሲቲዎች የተመደበውን በጀት ከልክሎ የባንክ ሂሳባቸውን ዘግቶ በተለይ የመቀሌ ዩኒቨርሲቲ ተማሪዎች እስከ አለፈው ሳምንት ድረስ የሚበሉት እህል ጠፍቶ ከራያና ከአዲግራት ዩኒቨርሲቲ እየተበደረ ምግብ ሲያቀርብላቸው ነበር የቀረበው። ከዛ የሳይንስና ከፍተኛ ትምህርት ሚኒስቴር ባቀረበው ጥያቄ መሰረት እነዚህ ተማሪዎች ከትግራይ ወደ የካባያቸው እንዲሄዱ ስምምነት ላይ ተደርሶ 3000 የሚያህሉ ተማሪዎች የተባበሩት መንግስታት ተወካዮች ባሉበት ከትግራይ ወደ አፋር ድንበር ደርሰው በዛ በኩል ደግሞ የኮሚሽኑ የመንግስት ተወካይ እንዲቀበላቸው ስምምነት ተደርሶ እዛ ሲደረስ እነዚህ የልዩ ኃይል እና የኢትዮጵያ መከላከያ በዚህ በኩል የምናውቀው ነገር የለም ማለፍ አይችሉም ተብሎ ተከለከሉ። ተመልሰው ቤተሰቦቻቸው እዛ አካባቢ ሆነው ስልክ መደወል ጀምረው ስለነበረ ምን ሆነው ነው የጠፉብን ብለው በስንት ችግር ወደ ነበሩበት ወደ መቀሌ ተመለሱ። አሁን እንደገና የመቀሌ ዩኒቨርሲቲ የሚለው ያለ ምንድን ነው? በጀት የለኝም፣ የማበላቸው ነገር የለኝም። እኛ የተቻለን ያህል አሁን ድረስ አድርገናል። ሰራተኞቻችሁ በሙሉ ደሞዝ የሚከፈላቸው የለም ብሎ አልቋል። ስለዚህ ኃላፊነቱ ወስዶ ይውሰዳቸው፣ ሰላማቸውን እኛ እናስጠብቃለን፣ በሰላም እንዲወጡ እናደርጋለን ከክልሉ መንግስት ጋር ሆነን። ከዚህ በኋላ ግን የምናበላቸው ነገር የለም። የትግራይ ህዝብ እኮ እየተራበ ነው። ለእነሱ የተለየ ነገር ከየት ይመጣል? በተለይ ደግሞ በጀቱ ካልተለቀቀ። ስለዚህ ውርድ ከራሴ ብሏል። ኃላፊነቱ የሚሰማው ሚኒስትሪ ትራንስፖርት አረንጅ አድርጎ ይውሰዳቸው፣ ከዚህ ቀን በኋላ እኔ በኃላፊነት አልጠየቅም ብለዋል።
በመጨረሻ አምባሳደር፣ የኤርትራውያን ስደተኞችን የሚመለከት የትግራይ ኃይሎች ሰሞኑን ሁለት ስደተኛ ካምፕ እንደተቆጣጠሩ ሚዲያዎች ዘግበዋል። ማይአይንና አድሐርሽ በሚባሉ ጥቃት እንደተፈጸመባቸው የቆሰሉም የሞቱም እንዳሉ ዘገባዎቹ ያሳያሉና ስለዚህ ጉዳይ የሚያውቁት አለ?
ኤርትራ ስደተኞች ወደ 100 ሺህ የሚጠጉ ከጦርነቱ በፊት ትግራይ ውስጥ የስደተኞች መብታቸው ተጠብቆ ብቻ ሳይሆን የትግራይ መንግስት እንደ ሁለተኛ ሀገራችሁ ነው፣ ከህብረተሰቡ ጋር መኖር አልችላላችሁ፣ ዩኒቨርሲቲንም የተቻለንን ያህል እንድትማሩ እናደርጋለን ብሎ አስፈላጊ የሆነ ነገር ሁሉ አድርጎ በሰላም ይኖሩ ነበር። ምንም እንኳን ስደተኞቹ የማዕከላዊ መንግስት ኃላፊነት ቢሆኑም የሚኖሩበት ትግራይ ውስጥ ስለሆነ በሰላም ይኖሩ ነበር። ወደሚፈልጉበት ሀገር ስትሄዱ ድረስ አስፈላጊውን ትብብር ይደረግላቸው ነበር። የኤርትራ ሰራዊት ትግራይን ሲወር መጀመሪያ ኢላማ ያደረገው እነሱን ነው። አሁን በቅርቡ የሚባለው ያለ ምንድን ነው? ከአስመራ ነው የመነጨው። እነዚህ ስደተኞች ላይ የትግራይ መንግስት እና ታጣቂ ኃይሎች የሆነ ጉዳት ሊያደርሱ ይችላሉ፣ አድርሰዋል የሚል ትልቅ ፕሮፓጋንዳ ጀምሯል። አንደኛ የትግራይ መከላከያ ኃይል ስደተኞችን የሚገልበት የሚተኩስበት ሁኔታ ምንም ነገር የለም። ይህ ጭራሽ የአስመራና የአዲስ አበባ ፕሮፓጋንዳ ነው። በዚህ በጦርነት ቀጠና ኤርትራ ሰራዊት እዛ ድንበር አካባቢ ነው ያለው። ብዙ ጦርነት ይደረጋል፣ ስደተኞች ሊጎዱ ይችላሉ። ይህንን ደግሞ እኛ ምንለው ያለ ምንድን ነው? የተለወጠ ነገር የለም። እንዲያውም ከትግራይ ወደ ሌላ ቦታ ሊወስዷቸው እያሰቡ ስለሆነ በእነሱ ፈቃድ የተመሰረተ መሆን አለበት። እነሱ ወደሚፈልጉት እንዲሄዱ ተገደው እንዳይሄዱ የሚከላከልላቸው ኃይል የለም እያልን ነው። ሁለተኛ የደረሰባቸው ችግር ካለ ግድያ ካለ ደግሞ እኛን አይመለከተንም፣ እርግጠኞች ነን። ነገር ግን እኛ የምንለውን አይደለም መውሰድ ያለባችሁ፣ መጥታችሁ አጣሩ። በእኛ በኩል በሲቪሊያን ስደተኞች ላይ የምንወስደው እርምጃ አይኖርም ብሎ የትግራይ መንግስት መግለጫ አውጥቷል። የተባበሩት መንግስታት ድርጅት ጉዳት የደረሳል ካለ ማን እንዳደረሰው፣ በምን ሁኔታ እንደደረሰ፣ የእስራኤሎች ናቸው ያደረሱት ወይስ ሌላ አካል ነው የሚለው መጥቶ እንዲያጣራ ትብብራችንን ገልጸናል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዘጋቢዎቻችንን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭት ፕሮግራማችንን መከታተል ትችላላችሁ። ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይ ተከተሉን፣ ተወያዩ፣ ተነጋገሩ። horn@voanews.com የኢሜል አድራሻችን ነው። በፕሮግራማችን ላይ ያሏችሁን አስተያየት በኢሜል አድርሱን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ቶኪዮ ኦሎምፒክ እንወሰዳችሁ። ከ200 በላይ የዓለም ሀገራትን የወከሉ ከ11,000 በላይ አትሌቶች ለሁለት ሳምንት ያህል የሚፎካከሩበት ታላቁ የስፖርት ትዕይንት ኦሎምፒክ በዛሬው ዕለት ተጀምሯል። የቶኪዮ ኦሎምፒክ በኮሮና ቫይረስ ስርጭት ምክንያት ለአንድ ዓመት የተገፋው አውራ የስፖርት ትርኢት አከፋፈቱም እንደ ከዚህ ቀደሞቹ የኦሎምፒክ ክንውኖች የደመቀ አልነበረም። የዓለም አቀፍ ኮሚቴ ፕሬዝዳንት ቶማስ ባህ ግን የተስፋ ቅጽበት ሲሉ የውድድሩን መጀመር አሞግሰዋል። ሀብታሙ ስዩም ዝርዝሩን ያሰማናል።
ለወትሮው የአከፋፈት ስነ ስርዓቱ ይቅርና የየዕለት ውድድሮቹን የሚያስተናግዱ ስታዲየሞች በተመልካቾች ይንበሸበሹበት የነበረው ኦሎምፒክ ዘንድሮ ግን ያ የተለመደ ድምቀቱ ተለይቶታል። በኮሮና ቫይረስ ምክንያት ከመላ ዓለም የሚመጡ ታዳሚዎችን አስቀድማ የከለከለችው ጃፓን ሀገራትን የወከሉ 900 ሰዎች ብቻ በተገኙበት አዲስ ባስገነባችው የኦሎምፒክ ስታዲየም ውድድሩን ከፍታለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ግን የዛሬው ቀን ፈታኙ ጊዜ አልፎ መልካም ተስፋ የሚጀምርበት ይሆን ዘንድ ያላቸውን ምኞት በመክፈቻው ስነ ስርዓት ላይ አጋርተዋል። የዛሬው ቀን የተስፋ ቅጽበት ነው፣ እውነት ነው፣ እኛ ካሰብነው በእጅጉ የተለየ ነው። ሁላችንም በዚህ ስፍራ ተገኝተናል። ይሁንና ይህንንም አፍታ ቢሆን ልናደምቀው ያሻል ብለዋል። ኦሎምፒኩ የሚያሳየውን አብሮነት በወረርሽኙ ዋሻ ጫፍ ላይ የታየ ብርሃንም ሲሉ ገልጸውታል። የታዳሚ አለመኖር ያቀዘቀዘው አከፋፈቱ በኪነ ጥበባዊና በጃፓን ባህል በጎለበቱ ክዋኔዎች ግን የሚታማ አልነበረም። ቴክኖሎጂና ትውፊትን በግሩም ሁኔታ በማስማማት የምትታወቀው ሀገር በአከፋፈቱ ስነ ስርዓት ላይም ጥንታዊ ሀብቶቿንና ዘመነኛ ስኬቶቿን ለዓለም አሳይታለች። የውድድሩን መጀመር የሚያበስረውን ችቦ የለኮሰችው ደግሞ የሜዳ ቴኒስ ፈርጧ ናኦሚ ኦሳካ ነበረች። ጃፓን ይሄ የኦሎምፒክ የከፋ የጤና ቀውስ ሳይከሰትበት ይጠናቀቅ ዘንድ በየቀኑ 80 ሺህ ያክል የኮቪድ-19 ክትባቶችን በአትሌቶች ላይ እንደምታደርግ ቀደም ብላ አስታውቃለች። 230 ዶክተሮችና 310 ነርሶች በኦሎምፒክ መንደሮች ይሰማራሉ። የኮሮና ቫይረስ ጫና ባለበት በዚህ ኦሎምፒክ ውስጥ ፈተናዎችን አልፈው ስማቸውን በታሪካዊ መዝገብ ላይ ለማስፈር የተሰናዱ አትሌቶችን ለመለየት 339 ውድድሮች በ33 የስፖርት አይነቶች ይከናወናሉ። ለ14ኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች። በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ የስፖርት ዘርፎች ኢትዮጵያ የመክፈቻው ስነ ስርዓት ላይ ያሰለፈቻቸው ሁለት የቡድን አባላቷን ብቻ ነው። ሰንደቋን ያነገበው በውሃ ዋና ስፖርት የሚወዳደረው አብዱል ማሊክ ቶፊቅ ሲሆን አብረው የነበረችው ደግሞ የኦሎምፒክ ልዑኩ ዋና የቡድን መሪ ኤደን አሸናፊ ናት። ዛሬ በመክፈቻው ቀን በቴኳንዶ ስፖርት ሰለሞን ቱፋ ደምሴ ከጃፓናዊው ሰርጂዮ ሱዙኪ ጋር ይፋለማል። ቶኪዮ በኢትዮጵያ ኦሎምፒክ ታሪክ ውስጥ ልዩ ታሪክ ከተመዘገበባቸው ስፍራዎች መካከል አንዷ ናት። ሮም ላይ በባዶ እግሩ ሮጦ ኢትዮጵያን ከወርቅ ሜዳሊያ ጋር ያስተዋውቃት ገናናው አበበ ቢቂላ ከአራት ዓመታት በኋላ በኦኔቲሱካ ታይገር ጫማ ሮጦ ዳግም የወርቅ ሜዳሊያ ያመጣው በ1964 የጎርጎሳውያኑ ዘመን በተካሄደው የቶኪዮ ኦሎምፒክ ላይ ነበረ። አባይ ስሙን ባተመባት ቶኪዮ እነማን ባለድል ይሆናሉ? ቀጣዮቹ ሁለት ሳምንታት ይነግሩናል።
ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። የአፍሪካ ሀገሮች ለኮቪድ-19 ክትባት ዝግጅት እንዲያጠናክሩ የዓለም የጤና ድርጅት ጥሪ አቅርቧል። ጥሪው የቀረበው በሚሊዮኖች የሚቆጠሩ ክትባቶች አፍሪካ እንደሚገቡ መሰረት በማድረግ መሆኑ ተገልጿል። አፍሪካ ውስጥ ከ6.2 ሚሊዮን በላይ የሚሆኑ ሰዎች በኮቪድ-19 እንደተያዙና ከ159 ሺህ በላይ የሚሆኑት ደግሞ ሕይወታቸው እንዳለፈ የዓለም የጤና ድርጅት መግለጹን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ሳህይ ታቀርባለች።
የኮቪድ-19 ወረርሽኝ አፍሪካ ውስጥ ለ8 ሳምንታት ያህል በፍጥነት ሲዛመት ከቆየ በኋላ አሁን ትንሽ ጋብ ማለት ተዘግቧል። አሁን የቀነሰው ደቡብ አፍሪካ ውስጥ የቫይረሱ መዛመት መጠን በጉል በሚታይ መልኩ ስለቀነሰ ነው ተብሏል። ነገር ግን ደቡብ አፍሪካ ውስጥ እየተካሄደ ባለው ግጭት የታከለበት ተቃውሞና መሰባሰብ ምክንያት ሌላ የወረርሽኙ መዛመት ሊከሰት እንደሚችል የዓለም የጤና ድርጅት አስገንዝቧል። በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሲዲሶ ሙየቲ በአፍሪካ የሶስተኛው ዙር መዛመት ገና አላበቃም ብለዋል። 21 አፍሪካ ሀገሮች የመዛመቱ ማገርሸት ሁኔታ እየታየባቸው መሆኑን ገልጸዋል። በከፍተኛ ፍጥነት እንደሚተላለፍ የሚነገርለት ዴልታ የተባለው የኮቪድ-19 ቫይረስ አይነት 26 የአፍሪካ ሀገሮች መግባቱን ባለስልጣኗ ጠቁመዋል። ከእነሱም 13 ሀገሮች ቫይረሱ ስለበረታባቸው ተጨማሪ ኦክሲጅን ያስፈልጋቸዋል ብለዋል። አፍሪካ የኮቪድ-19 ክትባትን በሚመለከት ወደ ኋላ መቅረቷ እንደቀጠለ ሙየት ይገልጸዋል። በአሁኑ ወቅት በአህጉሪቱ ሙሉ በሙሉ የተከተቡት ሰዎች 20 ሚሊዮን ወይም 1.5% ብቻ መሆናቸውን ሙየት ይገልጸው፣ ነገር ግን በአፍሪካ ያለው የክትባቱ አቅርቦት እጥረት እየቀለለ እንደሚሄድ ተናግረዋል። ዩናይትድ ስቴትስ በኮቫክስ በኩል ለአፍሪካ የምትልከው የመጀመሪያው የክትባት መድኃኒት አቅርቦት በያዝነው ሳምንት ይገባል መባሉን፣ በመጪው ሳምንት ደግሞ በአጠቃላይ ወደ 60 ሚሊዮን የሚጠጋ ከሌሎች ምንጮች የተገኘ ክትባት አፍሪካ እንዲገባ እንደሚጠበቅ ማትሲዲሶ ሙየቲ ተናግረዋል።
African countries must go all out and speed up their vaccine rollouts by 5 to 6 times.
የአፍሪካ ሀገሮች እጅግ ተጋላጭ የሆኑ 10% የሚሆኑትን ሰዎች እስከ መጪው መስከረም ወር ባለው ጊዜ ውስጥ እንዲከተቡ ከተፈለገ የመከተብ ስራቸውን በ5 እና 6 እጥፍ ማፋጠን ይኖርባቸዋል። በአህጉሪቱ በየሳምንቱ ከ3.5 እስከ 4 ሚሊዮን ክትባት ይደረጋል። ነገር ግን ግቡ እንዲመታ በየሳምንቱ ቢያንስ ወደ 21 ሚሊዮን ከፍ እንዲል ያስፈልጋል።
በያዝነው ዓመት ማለት እስከ ታህሳስ ወር ባለው ጊዜ ውስጥ በኮቫክስ በኩል ከግማሽ ቢሊዮን በላይ ክትባት እንዲገባ እንደሚጠበቅ የዓለም የጤና ድርጅት የአፍሪካ ቀጠናው ስራ አስኪያጅ ሙየት ይገልጸዋል።
We need to address the issue of vaccine hesitancy. So this communication targeting
ክትባት መውሰድን አስመልክቶ ያለውን ዳተኝነት ማስተካከል ያስፈልጋል። ሰዎች ለክትባት እንዲዘጋጁ ማድረግ የክትባቱ አቅርቦት ሲገኝ ሳይሆን አስቀድሞ ዝግጅት ማድረግ ግድ ይላል። ስለሆነም ስለክትባቱ የሚሰማውን የተሳሳተ መረጃ እውነት ዓለም ሆኑን በማስገንዘብ ረገድ ገና ካሁኑ መስራት ያስፈልጋል። አሁን ባለው አጭር ነው መከናወን ያለባቸው
ይላሉ። ሀገሮች በቂ ክትባት ጣቢያዎች፣ ማከማቻ ቦታዎች፣ በቂ መጓጓዣ እና የክትባቱን አቅርቦት የማከፋፈል እቅድ እንዲኖራቸው ያስፈልጋል። በእርግጥ ይህን ከሞት ሊያድን የሚችል ክትባትን የሚያካሂዱ የጤና ሰራተኞች እንዲኖሩ እንደሚያስፈልግ ግልጽ ነው ብለዋል።
ወደ ተከታዩ መሰናዶ እናልፋለን። የጠፈር ምርምር ተቋም የሆነው ብሉ ኦሪጂን የተሰኘው ተቋምና የግዙፉ የበይነ መረብ መገባበያ ተቋም አማዞን መስራች ጄፍ ቤዞስ ማክሰኞ ዕለት ወደ ጠፈር በረራ አድርገዋል። በጉዟቸውም ወደ ጠፈር ለመጓዝ በእድሜ አንጋፋ የሆኑ አዛውንትና ወጣት ተማሪ አስከትለው ነበር። ይህ የቤዞስ ጉዞ የተደረገው ባለፈው ሳምንት የእንግሊዙ ቢሊየነር ሰር ሪቻርድ ባርሰንሰን ቨርጂኒያ ካጋቲ በተሰኘው ሮኬት ያደረጉትን ጉዞ ተከትሎ ሲሆን ሁለቱ ቢሊየነሮች በጠፈር ላይ በሚደረግ የቱሪዝም እና የምርምር ስራ ፈርቀዳጅ ሆነዋል። በዚህ ዙሪያ ዘጋቢያችን ሎረል ቦማን ያደረሰችን ዘገባ አለ ስመኝሽ ቆየ ታቀርባለች።
Go Jeff, go Marco, Molly, go Oliver, you are going to space.
የዓለማችንን አንደኛ ባለጸጋ ጄፍ ቤዞስ ወደ ጠፈር ለመጓዝ በእድሜ አንጋፋ የሆኑ የ82 ዓመት የእድሜ ባለጸጋ ሜሪ ዋልስ እና የ18 ዓመቱን ወጣት ተማሪ ኦሊቨር ዳሜንን ያካተተው ታሪካዊ የጠፈር ጉዞ በተሳካ ሁኔታ ተጠናቆ ተመልሰዋል።
Touchdown! Welcome back, New Shepard's first human crew.
Blue Origin የተሰኘው የጠፈር ምርምር ተቋም ባለቤት የሆነው ጄፍ ቤዞስ ወንድሙና ጠቅላላ ተሳፋሪዎቹ ከምዕራብ ቴክሳስ የተነሱት ማክሰኞ ዕለት ነበር። የተሳፈሩበት ኒው ሼፐርድ በመባል የሚጠራው ሮኬት በመጀመሪያው አሜሪካዊው ጠፈርተኛ ስም የተሰየመ ሲሆን በረራውን ያደረገው አፖሎ 11 በጨረቃ ላይ ያረፈበትን 52ኛ ዓመት በዓል በሚከበርበት ዕለት ነው። በዚህ ወደ 10 ደቂቃ በፈጀ በረራ ቤዞስና አብራውት የተሳፈሩት የሮኬቱ ባልደረቦች 65 ማይልስ ከፍታ ላይ መድረስ የቻሉ ሲሆን ለ3 ደቂቃ ያክል ከመሬት ስበት ተላቀው መንሳፈፍ ችለዋል። የዚህን ትዕይንት ስሜት ቢሊየነሩ ጄፍ ቤዞስ ሲገልጸው ይህን ነበር ያለው።
The most profound piece of it for me was looking out at the earth and looking at the earth.
ለኔ ከሁሉም ጥልቅ የሆነ ስሜት የተሰማኝ መሬትን ወደ ታች ስመለከትና በመሬት ዙሪያ ያለውን ከባቢ አየር ሳይ ነው። ሁሉም ጠፈርተኛ ወደ ህዋ ሄዶ የሚያውቁ ሁሉ ይሄ እይታ በጣም ቀይሯቸዋል። በሚያዩት ነገር እጅግ እንደተደነቁ መሬት ባላት ውበት ብቻ ሳይሆን ምን ያክል አደጋ የተጋለጠች መሆኑን ማይተው እንደተገረሙ ይናገራሉ።
በዚህ ጉዞ የተሳፈሩት አዛውንቷ ሜሪ ዋላስም ከጉዞ መልስ የተሰማቸውን ሲገልጹ ለጄፍ የምስጋና ቃላት አሽጎድጉደውለታል።
And I want to thank you, sweetheart, because you made it possible for me.
ይህን እንዳይስላደረከኝ እጅግ አመሰግናለሁ የኔ ውድ። እዚያ ቦታ ለመሄድ ረጅም ጊዜ ጠብቄያለሁ።
ይህ የቤዞስ ጉዞ ባለፈው ሳምንት የእንግሊዙ ቢሊየነር ሰር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ በተሳካ ሁኔታ ያካሄደውን ጉዞ ተከትሎ የተደረገ ነው። ብራንሰን ጉዞውን ካደረገ በኋላ የተሰማውን ሲገልጽም ይህን ብሎ ነበር።
I was once a kid with a dream looking up to the stars.
ባንዶክ ወደ ኮከቦች ቀናብዬ ያያየው ህልሜ ማለም ልጅ ነበርኩኝ። አሁን ደግሞ የራሴ መንኮራኩር ያለኝ ትልቅ ሰው ሆኜ እጅግ ውብ የሆነው ምድር ወደ ታች አያለሁ። ለመጪው ትውልድ ህልመኞች የምለው እኛ ይሄንን ማድረግ ከቻልን እናንተ ማድረግ ደግሞ የምትችሉትን አስቡ ነው።
አንዳንዶች እነዚህ የጠፈር ጉዞዎች የባለጸጎች የቅብጠት ጉዞ ሲሉ ተችተውታል። ሆኖም ቤዞስ ጉዞውን ከማድረጉ በፊት ትልቅ ዓላማ እንዳለው በመግለጽ ይህን ተናግሮ ነበር።
What we're hoping to do is to build the roads of space for the future generations.
ወደ ህዋይ ምንወስድ መንገድ እየገነባን ነው ብለን ተስፋ አድርገናል። አሁን ለምንመድ ካደረግን በድጋሚ ጥቅም ላይ መዋል የሚችሉ መጓጓዣዎችን ከሰራን ምናልባት ኦሊቨርና መጪው የሱ ትውልድ በህዋ ላይ እጅግ አስደናቂ ነገሮችን ማድረግ እንዲችሉ እንረዳቸዋለን። ያ ነው ትክክለኛው ዓላማ።
በርካታ ተንታኞች እንደሚሉት ለትርፍ የሚሰሩ የጠፈር ጉዞ ድርጅቶች የሚያደርጉት ፉክክር ለሮኬቶች መተኮሻ የሚወጣውን ወጪ ለመቀነስ ያግዛል፣ ወደፊት የሚደረጉ ሳይንሳዊ ምርምሮችን ያሳድጋል፣ በጠፈር ላይ እየተዘዋወሩ የሚደረጉ ምርምሮችንም ያሰፋል። በሎረን ቦማን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዘጋቢዎቻችንን በሙሉ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ቤቲጂ ግርዬ ስትል በተጫወተችው ዜማ ጥቂት ደቂቃዎችን እንተዋችኋለን። ሰላም፣ በደህና ደሩ።
Change, never will undo life and change.